ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 18 2017 ዓ.ም ዝግጅታችን ጀመረ። በሊባኖስ የአየር በረራዎች መቋረጥ ዜጎችን በማስወጣት ሂደት ላይ እክል መፍጠሩን ኢትዮጵያ አስታወቀች።
እዚህ ትክክለኛውን መንግስት የሚሰጠውን የመኖሪያ ፍቃድ የሌላቸው ከመሆኑ አኳያ ማስወጣቱ ራሱ በራሱ ብዙ ችግሮች ሊያጋጥም ችሏል። የሆነ ሆኖ ጎን ለጎን መዝገባውን ሰፋ አድርጎ በመቀጠል በአሁኑ ሰዓት ከ5000 በላይ ዜጎች መመዝገባቸውን ለመረዳት ችለናል።
የሰማችኋቸው የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑትን አምባሳደር ነቢያት ጌታቸው ነው። ዝርዝሩ በአብይ ርዕሳችን ይቀርባል። በግጭትና የተፈጥሮ አደጋ በኢትዮጵያ የመማር ማስተማር ሂደት መታወኩን ኮሚሽኑ አስታውቋል። እነዚህ በምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዜና ላሰባሰብናቸው ዜናዎች እንግዱ።
እንደምናመሻችሁ። በሱዳን የፈጥኖ ድራሽ ኃይሉ ሰሞኑን ባደረሰው ጥቃት ከ120 በላይ ሰዎች ተገድለዋል ተባለ። የግብፁ ፕሬዚደንት አብዱልፋታህ አልሲሲ በጋዛ የሁለት ቀናት ተኩስ ማቆም እንዲደረግ ሐሳብ አቀረቡ። እንዲሁም የጆርጂያ የምርጫ ውጤት ተቃውሞ ገጠመው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሱዳን የፈጥኖ ድራሽ ኃይሉ ባደረሰው ጥቃት በአንድ ከተማ ብቻ ከ120 በላይ ሰዎች ሳይገደሉ እንዳልቀረ አንድ የሐኪሞች ቡድንና የተባበሩት መንግስታት ድርጅት አስታውቀዋል። ኃይሉ በመካከለኛው ምስራቅ ሱዳን የነበረውን የበላይነት በሱዳን ሰራዊት መነጠቁን ተከትሎ ለተከታታይ ቀናት በሲቪሎች ላይ ተኩስ መክፈቱን እንዲሁም ሴቶችንና ልጃገረዶችን አስገድዶ መድፈሩን ተመድ አስታውቋል። ኃይሉ ባለፈው ሳምንት ለስድስት ቀናት ሳሪሃ በተባለች ከተማ ባደረሰው ጥቃት ቢያንስ 124 ሰዎች እንደተገደሉና ከ200 በላይ የሚሆኑ ደግሞ እንደቆሰሉ የሱዳን የዶክተሮች ኅብረት አስታውቋል። ታምቡል በተባለች ከተማ በደረሰው ጥቃት ደግሞ ከ46500 በላይ ሰዎች መፈናቀላቸውን ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም የተገኘው መረጃ ያመለክታል። የበርካቶችን ሕይወት በመቅጠፍ ላይ ያለው ጦርነት በተለይም በሴቶችና ሕፃናት ላይ የከፋ ስቃይ ማድረሱን ድርጅቱ ጨምሮ አስታውቋል። አልሲሲ በጋዛ የሁለት ቀናት ተኩስ ማቆም እንዲደረግ ጥሪ አቀረቡ። የግብፁ ፕሬዚደንት አብደልፋታህ አልሲሲ በጋዛ የሁለት ቀናት ተኩስ ማቆም እንዲደረግና የተወሰኑ ታጋሾችና የፍልስጤማውያን እስረኞች ልውውጥ እንዲደረግ ትናንት እሁድ ሐሳብ አቅርበዋል። የሲሲ ሐሳብ የመጣው እስራኤል አሁንም የፍልስጤማውያንን ግዛት መደብደቧን በቀጠለችበት በሊባኖስ ከሂዝቦላ ጋር ጦርነት በማድረግ ባለችበትና በዋና ባላንጣዋ ኢራን ላይ የአየር ድብደባ በፈጸመችበት ሁኔታ ነው። ሐሳቡን ለእስራኤልም ሆነ ለሐማስ አቅርበው እንደሁ አልሲሲ አላስታወቁም። እስራኤል ባለፈው ቅዳሜ ለኢራን ጥቃት አጸፋ መስጠቷን ተከትሎ ጦርነቱን ከማስፋፋት እንድትታቀብ ዓለም አቀፍ ጥሪ ተሰምቷል። የተመድ የጸጥታው ምክር ቤት ዛሬ ሰኞ ስብሰባ እንዲያደርግና አራት ወታደሮቿን የገደለውን ጥቃት እንዲያወግዝ ኢራን ጠይቃለች። ጥቃቱ የተወሰነ ጉዳት ብቻ እንዳስከተለ የኢራን መንግስት አስታውቋል። ፕሬዚደንት ማዙድ ፐዝሽኪያን ሀገራቸው ጦርነት እንደማትፈልግ ነገር ግን ለጥቃቱ ተገቢ ያሉትን ምላሽ እንደምትሰጥ ለካቢኔያቸው ተናግረዋል። እስራኤል የኢራንን የነዳጅ መሠረተ ልማቶች ባለመምታቷ የነዳጅ ዋጋ ዛሬ ዝቅ ብሎ ተስተውሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጆርጂያ በሳምንቱ መጨረሻ በተደረገው የፓርላማ ምርጫ ገዢው ፓርቲ እንዳሸነፈ መታወጁን ተከትሎ በምርጫው ውጤት ላይ የሚደረገውን ተቃውሞ የምዕራቡ ዓለም እንዲደግፍ የአገሪቱ ፕሬዝደንት ጥሪ አድርገዋል። የምርጫውን ውጤት እንደማይቀበሉ ያስታወቁት ፕሬዝደንት ሶሎሜ ዙራቢችቪሊ አገሪቱ የአውሮፓ ህብረትን ለመቀላቀል በማቀዷ የሩሲያ ጫና ደርሶባታል ብለዋል። የገዢው ፓርቲ ተቃዋሚ እንደሆኑ የሚታወቀው ፕሬዝደንት ሶሎሜ ለአሶሴትድ ፕሬስ እንዳሉት የጆርጂያ መንግስት ከሩሲያ ጋር እጅና ጓንት ሆኖ በመስራት ላይ ነው። መንግስት ምናልባትም ከሩሲያ የደህንነት ኃይሎች እገዛ ሳያገኝ እንዳልቀረም ፕሬዝዳንቷ ተናግረዋል። ጆርጂያውያን በመዲናዋ ቲቢሊሲ ዛሬ ምሽት ተቃውሞ እንዲያደርጉም ፕሬዝዳንቷ ጥሪ አድርገዋል። አሜሪካና የአውሮፓ ህብረት በቅዳሜው ምርጫ ውጤት ላይ ሙሉ ምርመራ እንዲደረግ ጠይቀዋል። ጆርጂያን ድሪም የተሰኘው ገዢ ፓርቲ 54.8 በመቶ ድምፅ በማግኘት አሸናፊ መሆኑን የአገሪቱ የምርጫ ኮሚሽን አስታውቋል። ፓርቲው የተቋቋመው በሩሲያ ሀብት ባካበቱት ቢሊዮነር ቢልዚና ኢቫንሺሊቪ እንደሆነና ፓርቲው ከክሬምሊን ጋር ተመሳሳይ የሆነ ህግጋትን በማውጣት ባለፈው አንድ ዓመት የመናገርና ሌሎችንም ነጻነቶች በመገደብ ላይ መሆኑ ተነግረዋል። በመጨረሻም ሩሲያ ተጨማሪ ድሮኖች ወደ ዩክሬን አስወነጨፈች። ሩሲያ ከመቶ በላይ የሚሆኑ ድሮኖችን ወደ ዩክሬን ትናንት ማምሻውን ማስወንጨፏን የዩክሬን ሰራዊት አስታውቋል። 66 የሚሆኑትን ድሮኖች መጥቶ መጣሉንም የዩክሬን ሰራዊት ጨምሮ አስታውቋል። የኬርሶን አገር ገዢ በቴሌግራም እንዳስታወቁት የሩሲያ ጥቃት አንድ የመኖሪያ ህንፃን መጥቶ ሁለት ሰዎችን ገድለዋል። ከንቲባው በበኩላቸው 13 ሰዎች ላይ ጉዳት መድረሱን አስታውቀዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ዛሬ የሰኞ ባወጣው መግለጫ 21 የዩክሬን ድሮኖችን ማውደሙን ገልጸዋል። ድሮኖቹ ሁለት የንግድ ሱቆች ላይ ጉዳት ሲያደርሱ ሁለት ሰዎችም ተጎድተዋል ተብሏል። ይህ በእንዲህ እንዳለ የዩክሬን ትናንት እሁድ በምድር ለመፈጸም የሞከረችውን ድንበር ዘለል ጥቃት ማክሸፏን ሩሲያ አስታውቃለች። በብራይንስክ ድንበር በኩል የተሞከረው ጥቃት መቀልበሱንና ዩክሬናውያንም ተመተው መመለሳቸውን የአካባቢው አገር ገዥ አስታውቀዋል። ወሬውን በተመለከተ የዩክሬን ባለሥልጣናት አስተያየት እንዳልሰጡ የአሶሴትድ ፕሬስ ዘገባ አመልክተዋል። በዚሁ የምሽቱን ዜና እናጠቃልላለን። ወደ ስመኝሽ ይመልሳቸዋል።
እንግዲሁን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 18 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከአቀናባሪ ኤልያስ አስማረ ጋር ያስተናገድኳችሁ ያለሁት ስመኝሽ የቆየነኝ፣ የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የዋና ዘገባችን እንለፍ። ከሊባኖስ ወደ ኢትዮጵያ ለመመለስ ከ5000 በላይ ኢትዮጵያውያን ቢመዘገቡም የአየር በረራዎች በመቋረጣቸው ዜጎችን በማስወጣት ሂደት ላይ እክል መፍጠሩን ኢትዮጵያ አስታወቀች። ሆኖም እስካሁን በሊባኖስ አስቸጋሪ ሁኔታ ውስጥ የነበሩ 125 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስትር ገልጿል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በመንግስት በኩል ሕጋዊ ሰነድ የሌላቸውን ጨምሮ ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን ለማስወጣት ጥረቱ ቀጥሏል ሲሉም ተናግረዋል። ኬኔዲ አባተ ተከታትሎታል።
በሊባኖስ በአስቸጋሪ ሁኔታ ውስጥ የነበሩ 125 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ በማህበራዊ የትስስር ገጹ አስታውቋል። ከነዚህም መካከል 61ዱ በትናንትናው ዕለት እሁድ ጥቅምት 17 ቀን የተመለሱ ሲሆን 64 ዜጎች ደግሞ በዛሬው ዕለት መመለሳቸውን ሚኒስቴሩ ገልጿል። በእስራኤልና በሊባኖሱ የሂዝቦላ ታጣቂ ቡድን መካከል እየተካሄደ ያለውን ውጊያ ተከትሎ ለችግር ተጋላጭ የሆኑ ኢትዮጵያውያንን ከሊባኖስ ወደ ሀገራቸው ለመመለስ ብሔራዊ ማዕከላዊ ኮሚቴ ያቋቋመችው ኢትዮጵያ በስካውኑ ጥረቷ በሶስት ዙር በአጠቃላይ 176 ዜጎች መመለሳቸውን ነው የገለጸችው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለአሜሪካ ድምጽ በሰጡት አስተያየት እስካሁን ከ5000 በላይ ኢትዮጵያውያን ወደ ሀገራቸው ለመመለስ መመዝገባቸውን ገልጸዋል። ይሁንና ከአንድ አየር መንገድ በስተቀር ሌሎች አየር መንገዶች ወደ ሊባኖስና ከሊባኖስ ውጪ የሚያደርጉትን ቀጥተኛ በረራ ማቋረጣቸው እንዲሁም ከጦርነቱ ጋራ የተያያዙ ሌሎችም ምክንያቶች ዜጎችን በሚፈልገው ፍጥነት ለማስወጣት እክል መፍጠራቸውን አብራርተዋል።
አጠቃላይ ይሄ የማስወጣቱ ሂደት እጅግ ውስብስብ ነው። ሊባኖስ ውስጥ ካጋጠመው ችግር አኳያ እንደ ልብ ተንቀሳቅሶም ወደ እርዳታ ቦታ ደርሶም የመውጣት እሱን ጨምሮ ብዙዎቹ ዜጎቻችን የመጓጓዣ ሰነድ ችግር ያለባቸው እዛም ሀገር ውስጥ በክርኛውን መንግስት የሚሰጠውን የመኖሪያ ፍቃድ የሌላቸው ከመሆኑ አኳያ ማስወጣቱ ራሱ በራሱ ብዙ ችግሮች ሊያጋጥም ችሏል። የሆነ ሆኖ ጎን ለጎን ምዝገባውን ሰፋ አድርጎ በመቀጠል በአሁኑ ሰዓት ከ5000 በላይ ዜጎች መመዝገባቸውን ለመረዳት ችለናል። ከዚህ ቀደም የተመለሱ ኢትዮጵያውያን ያሉ ትናንትናው እና በዛሬው ዕለት ደግሞ 125 ተጨማሪ ኢትዮጵያውያን መመለስ ችለዋል። ወደ 200 የሚጠጉ ሰዎች ደግሞ ሸልተር ላይ ሆነው አገልግሎት እያገኙ ነው። በተለይም በጣም ተጋላጭ የሆኑትን ሸልተር እየተዘጋጀ እዛም የማስጠለሉ ወደ ሀገራቸው እስኪገቡ ድረስ እየተካሄደ ነው። ትራንስፖርቱን በተመለከተ እንደተፈለገው በተፈለገው ፍጥነት ማውጣት የማይቻለው ቀጥታ አየር በረራ የለም። ወደ ሀገሪቱ የሚገባም የሚወጣም የአየር አገልግሎት ያለው ሚድሊስት ኤርላይን የሚባል እዛው የሊባኖስ አውሮፕላን ነው። እሱም ላይ የተወሰነ ብቻ ነው ማውጣት የሚቻለው።
የኢትዮጵያ አየር መንገድም አይበርም ማለት ነው?
አይበርም።
የእነዚያውን ትናንትናና ዛሬ የመጡት በቅድም ባሉት በሚድል ኢስት ኤርላይንስ ነው?
አዎ፣ በሚድል ኢስት ኤርላይንስ ነው። እና ካለው አጠቃላይ የችግሩ ስብስብነት አኳያ የተቻለው ሁሉ ጥረት እየተደረገ ዜጎችን ወደ ሀገራቸው የመመለሱ ሂደት እንደቀጠለ ነው።
በሊባኖስ በአብዛኛው ሴቶች የሆኑ ከ150,000 በላይ ኢትዮጵያውያን በህጋዊ መንገድ ተመዝግበው በተለያዩ የስራ ዘርፎች ተሰማርተው እንደሚገኙ የኢትዮጵያ ውጭ ጉዳይ ሚኒስቴር መረጃ ያሳያል። ሆኖም በአገሪቱ ባለው ጦርነት ምክንያት ተጋላጭ የሆኑ ኢትዮጵያውያንን ለመመለስ እየተካሄደ ያለው ምዝገባ ህጋዊ ሰነድ ለሌላቸውም ጭምር ክፍት እንደሆነ አምባሳደር ነቢያት ገልጸዋል። ሰነድ የሌላቸው ዜጎች ወደ አገራቸው ለመመለስ መመዝገብ በሚፈልጉበት ወቅት ከሊባኖስ መንግስት የሚገጥሟቸውን ፈተናዎች ለመቅረፍ ጥረት እየተደረገ ነው ብለዋል።
በእኛ በኩል ቆንስላ ጽፈት ቤቱ ማንኛውም ኢትዮጵያዊ ምንም አይነት የጉዞ ሰነድ ህጋዊ ምንሆን አይሆን ፋሲሊቴት አድርጎ የጉዞ ሰነድ የማዘጋጀት ችግር የለበትም። ነገር ግን እዛ ይኖሩበት የነበረው ሀገር የራሱ የህግ አሰራር አለው። ኦልሬዲ በእነሱ አገላለጽ ህገ ወጥ ናቸው ብለው የሚያምኗቸው በሚወጡበት ጊዜ ክፍያ እስከ ማስከፈል ድረስ ነው። እሱን የመኖሪያ ቆይታ ጊዜያቸው ታስቦ የመውጫ ቪዛ ለማግኘት የራሱ አስቸጋሪ ሂደቶች እንዳሉት ነው እዛ ካለው ቆንስላ ጽሕፈት ቤታችን እየሰማን ያለ ነው። ያለ ቪዛ ቆይታ ያደረጉ ሰዎች ክፍያ እንዲፈጽሙ ይጠይቃል። አንዳንድ ጊዜም ከአቅም በላይ የሆነ ሁኔታ አለ። ይህንን ራሱ ቆንስላ ጽሕፈት ቤቱ እየተደራደረ ነው እዛ ካሉ ኦቶሪቲስ ጋር። ይሄ አስቸኳይ ጊዜ የአደጋ ጊዜ ኢቫኩዌሽን ነው እንጂ ዝም ብለው ተነስተው ለመሄድ ስለፈለጉ ሳይሆን በተፈጠረው ችግር ምክንያት እየወጡ ስለሆነ ክፍያውም ተነስቶላቸው መውጣት የሚችሉበትን ነው። እያንዳንዱ ሰው የተለያየ ቤት ነው ያለው። ስለዚህ በዛ ልክ ነው ስራው እየተካሄደ ያለው።
ዜጎችን ለመመለስ የሚያስፈልገው ወጪ በማን እንደሚሸፈን ላነሳንላቸው ጥያቄ ደግሞ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተከታዩን ምላሽ ሰጥተውናል።
የኢትዮጵያ መንግስት የሚሸፍናቸው ወጪዎች አሉ። ወጪው ግን በየጊዜው ተለዋጭ ከመሆኑ አኳያ ትንሽ የራሳቸውን መደጎም የሚችሉት ደግሞ የወጪ መጋራት እያደረጉ እየተረዳዱ ነው ትራንስፖርት ወጪያቸው እየተሸፈነ ያለው።
እዚህ ከመጡ በኋላስ የሚደረግላቸው የተለየ ነገር አለ?
እዚህ እንግዲህ ከተለያዩ ባለድርሻ ተቋማት አሉ፣ የውጭ ጉዳይ ድርሻ ሳይሆን ሌሎች ተቋማት አይኦኤምን ጨምሮ የአደጋ መከላከልና ዝግጁነት ኮሚሽን ጋር በጋራ የሚሰሩ ስራዎች አሉ።
በሊባኖስ ለችግር ተጋላጭ የሆኑ ኢትዮጵያውያንን ወደ አገራቸው ለመመለስ የሚደረገው ምዝገባና ሌሎች ድጋፎችን የማድረግ ጥረት የውጭ ጉዳይ ሚኒስቴር ባቋቋመው ኮሚቴና በሊባኖስ ቤሩት በሚገኘው የቆንስላ ጄኔራል ጽህፈት ቤቱ እንዲሁም በዚያው በሊባኖስ በሚገኙ ኢትዮጵያውያን ያቋቋሟቸው ማህበራትና የሃይማኖት ተቋማት አማካኝነት እየተከናወነ እንደሚገኝም አምባሳደር ነቢያት አክለው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ የሀገሪቱ አካባቢዎች በቀጠሉ ግጭቶችና የተፈጥሮ አደጋዎች ከ5000 የሚልቁ ትምህርት ቤቶች ተዘግተው የመማር ማስተማር ሂደቱ መቋረጡን በጥናቱ ማረጋገጡን አስታወቀ። በዚህም ምክንያት ቁጥራቸው የበዛ ህጻናትና ሴቶች ተፈናቅለው ወደ ከተማ በመግባታቸው ለጉልበት ብዝበዛ መጋለጣቸውን ኮሚሽኑ አስታውቋል። በተጨማሪም አዳጊዎቹ ያለዕድሜ ጋብቻ መጋለጣቸውንም በሪፖርቱ ላይ ጠቅሷል። በ8 ክልሎች ከተዘጉት ከ5000 በላይ ትምህርት ቤቶች ውስጥ ከ4000 በላይ የሚሆኑት በአማራ ክልል እንደሚገኙም በሪፖርቱ ላይ ተጠቅሷል። በክልሉ ባለው ግጭት ምክንያት የቀጠለው ወሲባዊና ጾታዊ ጥቃት አሳሳቢ መሆኑንም ሪፖርቱ አመልክቷል። መስፍን አራጌ ተጨማሪ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን አርብ ጥቅምት 15 ቀን 2017 ዓ.ም በግጭት አካባቢ የሚገኙ ሴቶችና ተማሪዎች ላይ የደረሰ ነው ያለውን የመብቶች ጥሰት አስመልክቶ ስላወጣው ሪፖርት ማብራሪያ የሰጡን የኮሚሽኑ የሴቶች ህጻናት፣ አካል ጉዳተኞችና አረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ በግጭት በተፈጥሮ አደጋና በጸጥታ ስጋት ምክንያት ከ5000 በላይ ትምህርት ቤቶች መዘጋታቸውን ተናግረዋል። ጥናቱ ከሰኔ 2016 ዓ.ም እስከ ሐምሌ 2016 ዓ.ም ከ8 ክልሎች መሰብሰቡን የተናገሩት ኮሚሽነር እርግበ አማራንና ኦሮሚያን ጨምሮ ትምህርት ቤቶች ከተዘጉባቸው 8 ክልሎች ውስጥ ከ4000 የሚበልጡት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ አስረድተዋል።
በርካታ ትምህርት ቤቶች ተዘግተዋል። የተዘጉባቸው ምክንያቶች አንደኛ ግጭት ነው። የተፈጥሮ አደጋዎች አለ። በአማራ ክልል ግጭት ጦርነት ላይ ነው ያለ ነው። በኦሮሚያ ክልል በተለያዩ ቦታዎችም እንደዚሁ። ከግጭት አውድ ውጪ ባሉት ደግሞ ለመምህራን የደሞዝ ጉዳይ በመቋረጡ ምክንያት አንዳንድ ቦታዎች ላይም ስጋት ስላለባቸው ወደ ትምህርት ቤት አይሄዱም። ተማሪዎችም እንደዚሁ የጸጥታ ስጋት ስላለባቸው አንጻራዊ ሰላም እንኳን ያለባቸው ቦታዎች ላይ ትንንሽ ነገሮች በየጊዜው ስለሚመጡ ሴት መምህራን ሁሉ ለጥቃት ተጋላጭ ስለሆኑ ሄደው የማስተማር ስራ የመስራታቸው ነገር ይቀንሳል። በዛ ምክንያት በሀገራችን በተለያዩ አካባቢዎች በተለይ ግጭት ባለባቸው አካባቢዎች ትምህርት ቤቶች ተዘግተዋል። ተማሪዎች ከትምህርት ውጪ ሆነዋል ማለት ነው። ያ ማለት የትምህርት መብታቸው ተጥሷል።
በትምህርት ቤቶቹ መዘጋት ምክንያት በርካታ ህጻናትና ሴቶች ለፍልሰትና ለሰብአዊ መብቶች ጥሰት ተጋላጭ መሆናቸውንም ገልጸዋል።
ሌሎች መብቶቻቸው እንዲጣሱ ሆኗል። ለምሳሌ ለጉልበት ብዝበዛ ይዳረጋሉ። ምክንያቱም ከትምህርት ቤት ውጭ ሲሆኑ የኢኮኖሚ ሁኔታ ስላለ ሰርተው ቤተሰቦቻቸውንም የማስተዳደር ጫና ሁሉ ሊወድቅባቸው ይችላል። አማራጭን ከማጣት ወደዛ ይሄዳሉ። ቤተሰቦቻቸውን ካልተማሩ ሄደው ሰርተው ገንዘብ እንዲያመጡላቸው ያደርጓቸዋል። ወይንም በሀገር ውስጥ ትራፊኪንግ የምንለው የዝውውር ሁኔታ፣ ህገወጥ ዝውውር፣ ወደ ሌላ ቦታ ሄደው ስራ ፍለጋ እንዲሰደዱ ወደ ሌሎች ቦታዎች ማይግሬት እንዲያደርጉ ምክንያት ይሆናል። ሴት ህጻናት ደግሞ ሲሆኑ ላለዕድሜ ጋብቻ የተጋለጡ ነው። እኛ ባለን መረጃ መሰረት ትምህርት ቤት ካልሆኑ ሌላው አማራጭ ተድረው ራሳቸውን የሚችሉበት አንድ መንገድ ሆኖ እንዲታይ ይሆናል። ሌላው እንግዲህ ለሱስ ለሌላም ነገር ምክንያቱም ትምህርት ቤት በዚህ ሰዓት ህጻናት በህጻንነታቸው ትምህርት ቤት ነው የሚያሳልፉበት ቦታ። ከዛ ውጭ ከሆኑ ለብዙ ነገሮች ተጋላጭ መሆናቸው አይቀርም እና በዛ ላይ ደግሞ በሚመጣው ትውልድ ላይ ትልቅ ክፍተት የሚያመጣ ነው።
በአማራ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የክልሉ ማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እስከ መስከረም 8 ቀን 2017 ዓ.ም በክልሉ መመዝገብ ከነበረባቸው 7 ሚሊዮን ተማሪዎች መመዝገብ የተቻለው 2,295,150 ተማሪዎችን ብቻ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ አስፍሯል።
ከ32% ያልዘለለ ስለሆነ የተማሪ ቁጥር ነው አስመዘገብነው ማለት ነው። የተወሰነ ጊዜ ካየን በኋላ ሌላ ዙርና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው።
በተለይ ደግሞ ከፍተኛ የተማሪ ቁጥር እንዳላቸው በሚታመንባቸው ሰሜን፣ ምዕራብና ምስራቅ ጎጃም ዞኖች፣ ደቡብ ጎንደርና ከፊል አዊ ብሔረሰብ አስተዳደር የተማሪ ምዝገባው ዝቅተኛ መሆኑን አስረድተዋል። በሰሜን ምዕራብና ምስራቅ ጎጃም ዞኖች ደግሞ 10 በመቶ እንኳን ምዝገባ ማካሄድ አለመቻሉን አንስተዋል። ከ2015 ዓ.ም ጀምሮ በአማራ ክልል በቀጠለው ግጭት ምክንያት የተባባሰው ወሲባዊና ጾታዊ ጥቃት የኢትዮጵያ ሰብአዊ መብቶች ኮሚሽንን እንደሚያሳስበው ኮሚሽነር እርግበህ አያይዘው ገልጸዋል። ከሐምሌ ወር 2016 ዓ.ም እስከ ጥቅምት ወር 2016 ዓ.ም በአማራ ክልል ያለውን በአብነት ያነሳው የኮሚሽኑ ሪፖርት በትንሹ 200 ያስገድዶ መደፈር ተጎጂዎች መመዝገባቸውን ጠቁሟል። የተጎጂዎቹ ቁጥር ከዚህ በላይ ሊሆን እንደሚችል ያስታወቁት ኮሚሽነር ርግበ ዝርዝር ጥናቶችን ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደሆነባቸው አብራርተዋል።
ግጭት ባለባቸው ቦታዎች እኛም እንግዲህ የራሳችን የሆነ የሴኩሪቲ አፓራተስ የለንም። ስለዚህ ባለው ሴኩሪቲ አፓራተስ ስር ስለሆነ የምንንቀሳቀሰው በተለያዩ ቦታዎች ክትትል ለማድረግ የሰብአዊ መብቶች ክትትል ምርመራ ለማድረግ እንቸገራለን። የጸጥታ ችግር ባለባቸው ቦታዎች ምክንያቱም ከለላ ሊኖረን የጸጥታ ሁኔታው ሊስተካከል ይገባል። እኛ ደግሞ ያንን አናደርግም። ባለው ሁኔታ በሚፈቅድልን ልክ ነው የምንሄደው። ስለዚህ በአማራ ክልል ተዘዋውረን ያለውን ሁኔታ ክትትል ለማድረግ ምርመራ ለማድረግ አልቻልንም። ይሄ አሃዝ መሬት ላይ ያለውን ያሳያል ብለንም አናስብም።
እያጋጠሙ ያሉትን የሰብአዊ መብቶች ጥሰት የሚመለከታቸው ዓለም አቀፍ አካላት እንዲያውቁት እየተደረገ መሆኑንም ኮሚሽነር እርግበህ ጠቁመዋል።
እንደ አንድ ብሔራዊ ሰብአዊ መብቶች ተቋም ከሌሎች ሰብአዊ መብት ተቋማት ከእነሱ ጋር ያለን ግንኙነት አለ። በየዘርፉ ሪፖርቶችን እናቀርባለን። ለአፍሪካ ኮሚሽን ለምሳሌ በየጊዜው በስብሰባዎች እየተገኘን የሰብአዊ መብት ሁኔታ በኢትዮጵያ ምን ይመስላል የሚለውን እናቀርባለን። በዓለም አቀፉም እንደዚሁ ለምሳሌ በቅርቡ የህጻናት መብቶች ላይ ኢትዮጵያ ያስገባችው ሪፖርት አለ። የአፈጻጸም ሪፖርት የህጻናት መብቶች ኮንቬንሽን ላይ እዛ ላይ የእኛ ሪፖርት ደግሞ ያንን ኮምፕሊመንት እንዲያደርግ ብለን ለዓለም አቀፉ ህጻናት ኮንቬንሽን ኮሚቴ ያቀረብነዋለን።
የአማራ ክልል ከፍተኛ ትምህርት ተቋማት ፎረም ከሌሎች ባለድርሻ አካላት ጋር በመሆን ሰሞኑን ይፋ ባደረጉት የሰብአዊ ምላሽ ስልት ጥናት ላይ በክልሉ እስከ መስከረም 15 ቀን 2017 ዓ.ም ባሉት ጊዜያት ከ5000 በላይ የሚገመቱ ሰዎች ወሲባዊና ጾታዊ ጥቃት ደርሶባቸው በህክምና ተቋማት ክትትል ማድረጋቸውን አስታውቆ ነበር። ችግሩ ካስከተለው ዘርፈ ብዙ ጉዳት አንጻር በጥናቱ ላይ የተመለከተው ቁጥር የተወሰኑ ማሳያዎች መሆናቸውን አስረድቶ በጤና አገልግሎት እጦት ምክንያትና በአካባቢው ባለው ባህላዊ ተጽዕኖ በርካቶች ይፋ አለመውጣታቸውን አብራርቷል። በተጠቀሱት ስጋቶችና ደረሱ በተባሉት ችግሮች ዙሪያ የፌዴራሉን መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ወደ ተከታዩ ዘገባ ስናልፍ በአማራ ክልል አንዳንድ አካባቢዎች በመከላከያ ሰራዊት ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ በመቀጠሉ የተወሰኑ የንግድ ቤቶች መዘጋታቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጹ። ለአሜሪካ ድምፅ አስተያየታቸውን የሰጡት በክልሉ ምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማና በአዊ ብሔረሰብ ዞን አዲስ ቅዳም ከተማ ነዋሪዎች ጋብ ብሎ የቆየው የተኩስ ልውውጥ እሁድ ጥቅምት 17 ዓ.ም በድጋሚ በመቀጠሉ ዛሬ ድረስ አካባቢው እንዳልተረጋጋ ተናግረዋል። ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉት ነዋሪዎች ግጭቱን ተከትሎም ዛሬ የንግድ ድርጅቶች መዘጋታቸውንና የትራንስፖርት እንቅስቃሴ መታጎሉን ገልጸዋል። በጉዳዩ ላይ ከክልሉ መንግስትና ከአካባቢው ባለስልጣናት ምላሽ ማግኘት አልቻልንም። አስቴር ምስጋናው ዝርዝር አላት።
በጉዳዩ ላይ አስተያየት ከሰጡንና ስማቸውን እንዳንጠቅስ ከጠየቁን ነዋሪዎች መካከል አንዱ በምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማ ነዋሪ መሆናቸውን በስልክ የገለጹልን ግለሰብ ዛሬ ጠዋት ድረስ የተኩስ ልውውጥ መቀጠሉን ነግረውናል።
ትናንትና ነበረ። ዛሬ እስከ 6:30 አካባቢ ደህና ነበር። አሁን ከ6:30 ጀምሮ እስካሁኑ ሰዓት ድረስ ተኩስ ልውውጥ አለ። ወደ 9 ሰዓት እየተጠጋ ነው። ስለዚህ አሁንም በግጭት ላይ ነው ያሉ። ከተማው ላይ ያለው ሁኔታ ዝግ ነው። ሱቆች ዝግ ናቸው። የህዝቡ እንቅስቃሴ ተገቷል።
በዚሁ ከተማ ነዋሪ መሆናቸውን በስልክ የነገሩንና በተመሳሳይ ምክንያት ማንነታቸውን ይፋ እንዳናደርግ እየጠየቁን ሌላው ነዋሪ በቀጠለው ግጭት ምክንያት ወጣቶች ከተማውን እየለቀቁ ለመሄድ መገደዳቸውን ነግረውናል።
ወጣቱ እንዳለ በሙሉና ባለ ሱቁ እንዳለ ዘግቶ ወደ ውጭ ነው ወጣደረው የሚገርምሽ። ሞጣ ቀራኒው አካባቢው ከቀራኒው ከከተማው አለቆ ወደ ደገው ክፍል ነው እስካሁን አልተመለሰም። ወደ ለለበት ወደ ገጠሩ ክፍል ነው እየሸሸ ውሎ ሸሽቶ ያደረው። አውጃ የሚባል ቦታ ላይ አሁንም ይጫወት ከባድ መሳሪያ እንትን እያወራሽ እስካለው ብሳ ድረስ ይጫወት በጣም።
ነዋሪዎቹ ባነሱትና በአጠቃላይ የከተሞች ሁኔታ ላይ ተጨማሪ መረጃ እንዲሰጡን በምስራቅ ጎጃም ዞን የሁለት እጁ ነሴ ወረዳ አስተዳዳሪ በአቶ ማማሩ ዋይን አበባ የእጅ ስልክ ላይ ደውለን አልተሳካልንም። ይሁንና ባለፈው መስከረም 21 ቀን 2017 ዓ.ም የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፋንታውና የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ ጽንፈኛ ሲሉ በጠሩት የፋኖ ታጣቂ ቡድን ላይና ከታጣቂው ጋር ግንኙነት አላቸው ባላቸው አካላት ላይ የተጠናከረ እርምጃ መጀመሩን መግለጻቸውን መዘገባችን ይታወሳል። በተያያዘ በአዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ትላንት እሁድ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች ቡድን መካከል በነበረው ግጭት ሰዎች መሞታቸውንና ዛሬ ማለዳ አስከሬን ወደ ሌላ ቦታ ሲጫን መመልከታቸውን ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ነግረውናል።
በአንድ ሰዓት ተጀመረ እና እስከ 8 ሰዓት እንደዚያ ተተኩሷል። አዎ መቼም ንጹሐን 15 ሰው ሙቷል። በአጋጣሚ የተገኙት ናቸው የሞቱ። አብዛኞቹ ወደ ገጠር እየሄዱ ነው የተቀበሩ። እንቅስዋይል ዛሬ በየቦታው የዋለ ምግብ ቤት፣ ሱቅ ምናምን ዝግ ነው። ስጋት ስላላቸው አልከፈቱ።
ሌላው የአዲስ ቅዳም ነዋሪ መሆናቸውን የገለጹልንና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ግለሰብ ትላንት ጠዋት በአካባቢው በሚገኘው ስላሴ ቤተ ክርስቲያን ለመሳለም በሄዱበት ተኩስ በመከፈቱ በአንድ ቤት ውስጥ ተዘግተው ውለው ዛሬ ወደ ማታ ወደ ጫካ መግባታቸውን ነግረውናል። ተጨማሪ መረጃ ከአዲስ ቅዳም ጤና ጣቢያ ለማግኘት ያደረግነው ጥረት አልተሳካም። ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ሀሳብና አስተያየታቸውን ማካተት አልቻልንም። በሞጣ ቀራኒው ከተማ ግጭቶች ተመልሰው ያገረሹት ከባለፈው ሰኔ ወር ወዲህ ሲሆን በአዲስ ቅዳም ከተማ ደግሞ ካለፈው ዓመት የካቲት ወር ወዲህ የመጀመሪያው ነው። ለአሜሪካ ድምጽ አስቴር ምስጋናው።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
ለአንድ ሳምንት ዕድሜ ብቻ የቀረውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አስመልክቶ ወዳጠናቀርናቸው ዘገባዎች ነው የምናልፈው። በቀዳሚ ወደ ኦክላንድ ግዛት እናመራለን። በአሜሪካ የሚደረገው ምርጫ በብዙ መልኩ ለየት ያለና ታሪካዊ ነው። በካሊፎርኒያ ግዛት በምትገኘው ኦክላንድ ከተማ አንድ ትውልደ ኤርትራ አሜሪካዊና አንድ ትውልደ ናይጄሪያ አሜሪካዊ ለከተማዋ ምክር ቤት አባልነት ለመወዳደር በምርጫ ዘመቻ ላይ ናቸው። የአሜሪካ ድምጽ የትግርኛ ክፍል ባልደረባ ተወልደ ወልደ ገብርኤል በስደተኞች ተሟጋች የሆኑትን ትውልደ ኤርትራዊ አቶ ሜሮን ሰመዳርና የንግድ ማህበረሰቡ ድምጽ መሆን የሚሽቱን የንግድ ድርጅቶች ባለቤት የሆኑትን ትውልደ ናይጄሪያዊ ባባ አፎላቢ አነጋግሮ ተከታዩን አጠናቅሯል። እንግድ ወልድ ያቀርበዋል።
የሚደረጉት ውይይቶችና የምርጫ ዘመቻ ንግግሮች በመኖሪያ ቤት እጦት ችግር፣
የደህንነት ጉዳዮች፣ ጥቃቅን ንግዶች ያለባቸው ተግዳሮትና ሌሎችም ላይ ያጠነጠኑ ናቸው። ከነዚህ መልእክቶች ጀርባ ያሉ ውጪዎች እንዲህ አይነት አገልግሎቶች ማግኘት ከማይችሉባቸው ሀገራት የመጡ ናቸው። አንደኛው ውጪ ምርጫ ተደርጎባት ከማያውቀው ኤርትራ የመጡ ናቸው። አቶ ሜሮን ሰመዳር ይባላሉ። ከአስር ዓመታት በላይ በኦክላንድ ነዋሪ ሲሆኑ የስደተኞች ጉዳይን በተመለከተ ተሟጋች ናቸው። ኦክላንድ በርካታ ኤርትራውያን ከሚገኙባቸው ግዛቶች አንዷ ነች። አቶ ሜሮን በዚህ ምርጫ የመኖሪያ ቤት እጦትና ደህንነት ላይ እንደሚያተኩሩ ይናገራሉ።
ኦክላንድ በርካታ ችግሮች የሚስተዋሉባት ከተማ ነች። በተለይም የደህንነት እጦት አንዱ ነው። በአሁኑ ወቅት ግን የመኖሪያ ቤት ችግር ዋናው ነው። የቤት ዋጋ እጅግ በጣም ውድ ነው። ከሳን ፍራንሲስኮ ጋር ይፎካከራል። ከሳን ፍራንሲስኮ ወጥተው ኦክላንድ ለመኖር የመጡ በርካታ ሰዎች አሉ። የመኖሪያ አፓርትመንቶች እንዲገነቡ የተወሰነ ፍቃድ ተገኝተዋል።
አቶ ሜሮን ወደ አሜሪካ የመጡት በእንደ አውሮፓውያን አቆጣጠር 2012 ነው። ከደቡብ አፍሪካ ዩኒቨርሲቲ የሲቪል ምህንድስና ዲግሪ አግኝተዋል። በአሜሪካ ደግሞ ከሳን ፍራንሲስኮ ዩኒቨርሲቲ በዓለም አቀፍ ጥናት የማስተርስ ዲግሪ ተቀብለዋል። ሌላ ማስተርስ ደግሞ ከካሊፎርኒያ ዩኒቨርሲቲ በሕዝብ ጉዳዮች ትምህርት መስክ አግኝተዋል። ላለፉት 5 ዓመታት በካሊፎርኒያ ዩኒቨርሲቲ በርክሊ የሁለተኛ ዲግሪ ፕሮግራም አማካሪ ሆነው ሰርተዋል። ቤይ ኤሪያ በሚባለው አካባቢ ደግሞ ለትርፍ ያልተቋቋመ አዲስ የመጡ ስደተኞችን የሚረዳ ድርጅት ያስተዳድራሉ። አቶ ሜሮን እንደሚሉት እድሉን ካገኙ ስደተኞችንና ጥገኝነት ጠያቂዎችን እንዲሁም በማህበረሰቡ በቂ አገልግሎት የማያገኙ ክፍሎችን ለማገልገል ይሰራሉ። የመኖሪያ ቤትም ሆነ ሌሎች ችግሮችን ለመፍታት ፈጠራና ብልህነት የታከለበት ሐሳብ እንዲፈልቅም አቶ ሜሮን ጥሪ ያደርጋሉ።
ከኦክላንድ ውጪም ማሰብ አለብን። ከግዛቱ እርዳታ መጠየቅ አለብን። ምናልባት የደህንነትን ጉዳይ በተመለከተ ከፌዴራል መንግስት እገዛ ሊያስፈልገን ይችላል። ለቤት ችግር ጉዳይም እንዲሁ ዋጋው ተመጣጣኝ የሆነ የመኖሪያ ቤት አቅርቦት ያስፈልገናል።
በኦክላንድ የሚደረገው ምርጫ ልዩ የሚያደርገው ከስድስቱ እጩዎች ውስጥ ሶስቱ አፍሪካ አሜሪካውያን ሴቶች ሲሆኑ፣ ሌሎቹ ደግሞ በስደት ወደ አሜሪካ የመጡ ናቸው። የአቶ ሜሮን ተፎካካሪ ከሆኑት ውስጥ በ1990ዎቹ ከናይጄሪያ ወደ ኦክላንድ የመጡት ባባ አፎላቢ ናቸው። አቶ ሜሮን በሚወዳደሩበት የምርጫ ወረዳ 3 ለከተማው ምክር ቤት አባልነት ይወዳደራሉ። ባባ አፎላቢ የቆየ የንግድ ልምድ ያላቸው የአፍሪካ ምግቦችን ቤት ድረስ የሚልከው ድርጅት አንዱ ነው። እርሳቸው እንደሚያምኑት ያላቸው ልዩ የንግድ ልምድ የኦክላንድ የንግድ ከተማ የሆነችውን ስፍራ በምክር ቤት ለመወከል ጠቃሚ ነው።
I look at representative in my district in the last 20 years.
ባለፉት 20 ዓመታት የነበሩንን ተወካዮች ተመልክቻለሁ። አንዳቸውም የንግድ ልምድ የላቸውም። እኔ የምወዳደርበት የምርጫ ወረዳ የኦክላንድ የንግድ ምብርት ነው። መሃል ከተማ ነው። የኔ ጥያቄ የንግድ ማዕከል የሆነው አካባቢ ለምን የንግድ ልምድ ባላቸው የምክር ቤት አባላት አይተዳደርም ነው።
ሜሮን በበኩላቸው እርሳቸው የተለየ አስተዋጽኦ እንደሚያደርጉ ይናገራሉ። ጥገኝነት የሰጣቸውን ሀገር መልሰው ለማገልገል እንደሚሹም ይገልጻሉ።
ሁሉም የሚኖረው ለየት ያለ አስተዋጽኦ አለ። እኔ በተለያዩ የዓለም ክፍሎች ኖሬያለሁ። ኤርትራ ኖሬያለሁ። በደቡብ አፍሪካ ደግሞ የከተማ ምህንድስና ትምህርቴን ተከታትያለሁ። በዚያም በተማርኩት ሙያ ሰርቻለሁ። እንደ ኦክላንድ ላሉ ከተሞች ይህ ልምዴ ጠቃሚ ነው።
የአቶ ሜሮን ተቀናቃኙ አፎላቢ ደግሞ የምርጫውን ሁኔታ እንዳጠኑት እርሳቸው አሸናፊ ሆነው ብቅ ይላሉ። የሚያሸንፉትም ከሌሎቹ እጩዎች የተሻሉ በመሆናቸው ሳይሆን ከሌሎቹ እጩዎች በመለየታቸውና ለንግዱ ማህበረሰብ ድምፅ ለመሆን በመቆማቸው ነው።
So that is why I decided to run to build the business.
የምወዳደረው ለንግድ ማህበረሰቡ በምክር ቤት ውስጥ ድምጽ ለመሆን ነው። ለትርፍ ያልተቋቋሙ ድርጅቶችን የሚወክሉ አባላት በምክር ቤት ውስጥ በብዛት አሉ። የከተማ ፕላን አውጪና የሲቪል መብቶች ጠበቃ የሆኑ የምክር ቤት አባላት አሉ። የንግድ ልምድ ያለው አባል ግን በምክር ቤቱ የለም። ለዚያም ነው ለከተማው ምክር ቤት አባልነት የምወዳደረው።
ለኦክላንድ ከተማ ምክር ቤት አባልነት የሚወዳደሩት ሁለቱም እጩዎች የመኖሪያ ቤት ችግርን ለመቅረፍ መሰራት እንዳለበት፣ የደህንነት እጦት እንዳለ እና አነስተኛ የንግድ ተቋማት ማንሰራራት እንዳለባቸው ይስማማሉ። ከግዛቱም ሆነ ከፌዴራል መንግስት እገዛ የመሻት አስፈላጊነትም የምርጫ ዘመቻቸው አንዱ መልእክት ነው።
በ በተከታይ ደግሞ ኢትዮጵያ የሚገኙ አሜሪካውያን የምርጫ ተሳትፎ እንመለከታለን። በኢትዮጵያ አሜሪካ ኤምባሲ ውስጥ የሚሰሩ ኢትዮጵያውያን በ2024ቱ ምርጫ ለሀገራቸው ቅርብ እንደሆኑ ይሰማቸዋል። ኢትዮጵያ በሚገኘው የአሜሪካ ኤምባሲ የሚሰሩ አሜሪካውያን ከሀገራቸው በብዙ ሺህ ኪሎ ሜትር ርቀት ላይ እየኖሩም ቢሆን በዩናይትድ ስቴትስ ለሚካሄደው ፕሬዝዳንታዊ ምርጫ እየተዘጋጁ ናቸው። ከሀገራቸው ውጪ መኖራቸው በድምጽ አሰጣጥ ሂደቱ ላይ ልዩ አመለካከቶችን ለማንጸባረቅ እንደሚያስችላቸውም ያመለክታሉ። አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። ግላዊ መረጃዎቿን ለመጠበቅ ስትል የመጀመሪያ ስሟን ብቻ እንድንጠቀም የጠየቀችው ኢቫ በዲፕሎማሲ ስራ ከመሰማራቷ በፊት የአካባቢ ጥበቃ ተሟጋች የሕግ ባለሙያ ነበረች። ትውልዷ ከአሜሪካ ግዛቶች አንዱ በሆነው ሜሪላንድ ሲሆን አሁን አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ትሰራለች። በስራ ምክንያትም እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሀገሯ ምርጫ የምትሳተፈው በውጭ ሀገር ሆና ነው። ድምጽ መስጠት የሀገር ፍቅር ማሳያ ነው የምትለው ኢቫ በአሜሪካ ምርጫዎች ላይ መሳተፍ ስለ አሜሪካ የምርጫ ሂደት ለሌሎች ለማሳወቅና ለማስተማር እድል እንደሚሰጣትም ትገልጻለች።
I think America is in a sort of a unique position.
እኔ እንደማስበው የተቀረው ዓለም በዩናይትድ ስቴትስ ለሚካሄዱ ሁሉም ምርጫዎች ከፍተኛ ትኩረት መስጠቱ አሜሪካን በልዩ ስፍራ ያስቀምጣታል። ስለዚህም ስለ ዝግጅቱና የምርጫ ሂደቱ ወቅታዊ መረጃዎችን ከማግኘት በተጨማሪም ብዙ ጊዜያችንን ስለ ምርጫው አካሄድና ስለ ፖለቲካ ሂደታችን ለሌሎች ለማስረዳት እናውላለን።
ሶመርቪል ኢቫንስ በቨርጂኒያ ግዛት የተመዘገበ መራጭ ነው። በአፍሪካ መኖሩ በተወሰነ መልኩ ከአሜሪካ ፖለቲካ እንደተገለለ ሆኖ እንዲሰማው ቢያደርገውም ሙሉ ለሙሉ ግን እንዳልተነጠለ ይናገራል። በተለያዩ ድረ ገጾች በሚያገኛቸው ዜናዎችና ከቤተሰቦቹ ጋር በሚያደርጋቸው የቪዲዮ ግንኙነቶች መረጃዎችን ያገኛል።
በውጭ ስትኖር ትንሽ ያለ ነው። ያለማቋረጥ የሚመጡ ማስታወቂያዎች፣ የስልክ ጥሪዎችና የመሳሰሉት አይደርሱንም።
ኢቫንስ የፖለቲካ መለካከቱን ከማካፈል ይቆጠብ እንጂ የምርጫ እጩዎች የሚያቀርቧቸው የፖሊሲ አማራጮች አስፈላጊ መሆናቸውን አበክሮ ይገልጻል። ያለፉትን 15 ዓመታት በውጭ የኖረችው ሌላዋ የኤምባሲው ሰራተኛ ማርጆን ካምራኒ በበኩሏ በቴኔሲ ግዛትና በዋሽንግተን ዲሲ ድምጽ መስጠቷን ትናገራለች። እጩዎች በሀገር ውስጥና በውጭ ጉዳይ ፖሊሲዎች ላይ ያላቸውን አቋም ለማወቅ ፍላጎት እንዳላትም ትገልጻለች።
ሁለቱ እጩዎች የሚያስቧቸውን ጉዳዮች መከታተል ወዳለሁ። በተጨማሪም አሜሪካውያን ላይ ተጽዕኖ የሚያሳድሩ ኢኮኖሚ፣ ስደት፣ ህገ መንግስትና ህገ መንግስታዊ ከለላ የመሳሰሉ ጉዳዮችንም እከታተላለሁ።
በኦሪገን ግዛት ተወልዳ ላደገችውና አሁን በዩናይትድ ስቴትስ የልማት ተራድኦ ድርጅት ወይም ዩኤስኤድ ለምትሰራው ክርስቲና ስሚዝ በውጭ ሀገር እየኖሩ ድምጽ መስጠት የተለየ ልምድ ነው። ራሷን የዜና ሱሰኛ ብላ የምትጠራው ስሚዝ በዚህ ሰዓት አሜሪካ ብትኖር ኖሮ በምርጫው በበጎ ፈቃደኝነት ታገለግል እንደነበር ትናገራለች።
ያ ይናፍቀኛል። ከጓደኞቼ ጋር እየተገናኘ ስለተለያዩ ጉዳዮች እናወራ ነበር። አሁን እዛ ያለው ጉጉትና ወሬ ይናፍቀኛል።
ስሚዝ አክላ በበርካታ ሀገሮች ውስጥ መኖር ለድምጽ መስጠት መብቶች ትልቅ ዋጋ እንድትሰጥ እንደረዳት ትገልጻለች።
በአምስት የተለያዩ ሀገራቶች ከኖርኩኝ በኋላ ሁሉም ከውጭ ሆኖ ድምጽ የመስጠት እድል እንደሌለው ተረድቻለሁ። ድምጽ መስጠት ለሁሉም ቀላል አይደለም። በተጨማሪም በተለይ እንደ ሴቶች ጉዳይ በመሳሰሉ ሰፊ የምርጫ ጉዳዮች ላይ መሳተፍ ልዩነት እንደሚያመጣ ተረድቻለሁ። ሴቶች ግማሹን የሰማይ ክፍል ይይዛሉ የሚል አባባል አለ። የሴቶች ጉዳይን ካልተወከለ በህፃናት እንክብካቤና በሴቶች ውሳኔ ሰጭነት ጉዳዮች ላይም የበለጠ ፈታኝ ጊዜ ይኖረናል።
የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ እየተቃረበ ባለበት ወቅት በኢትዮጵያ የሚኖሩት እነዚህ አሜሪካውያን ምንም እንኳን ከሀገራቸው ርቀው ቢኖሩም በቅርበት መከታተላቸውን ቀጥለዋል። ድምጻቸው ልክ እንደነሱ ከሀገራቸው ውጪ የሚኖሩ አሜሪካውያን ጋር ተደምሮ መጪው የአሜሪካ ፕሬዝዳንት ማን እንደሚሆን በመወሰኑ ሂደት ወሳኝ ሚና ሊጫወት ይችላል። በእስክንድር ፍሬው ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከ30
ከሳምንት በኋላ የሚካሄደውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አስመልክተው የተጠናቀሩ ዘገባዎቻችን እንደቀጠሉ ናቸው። ተከታዩ ደግሞ ጦርነቶቹን ለማስቆም የሚያስችል ፖሊሲ ያላቸው ትራምፕ ናቸው ወይስ ሃሪስ ሲል ይጠይቃል። ምክትል ፕሬዝዳንት ካማላ ሃሪስ ዩናይትድ ስቴትስ የግጭቶች አያያዝን አጋርነቶች እየገነባች መምራት እንዳለባት የሚያምኑ መሆናቸውን ይናገራሉ። የቀድሞ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥንካሬን የሚያሳዩ በመሆናቸውና ቀጣይ እርምጃቸው ምን እንደሚሆን ስለማያሳውቁ ጦርነትን ከመጀመሩ በፊት ማስቆም እንደሚችሉ ይናገራሉ። የአሜሪካ ድምጽ የዋይት ሃውስ ቢሮ ዋና ዘጋቢ ፓትሲ ዊዳኩስዋራ በመካከለኛው ምስራቅ እና በአውሮፓ ጦርነቶች እየተካሄዱ ባሉበት በዚህ ወቅት ግጭቶችን ለመቀነስ የተሻለ የሚሆነው የትኛው የውጭ ፖሊሲ እንደሆነ የጉዳዩን አዋቂ ባለሙያዎች ጠይቃ ተከታዩን ዘገባ አጠናክራለች። ቆንጅታዬ ታቀርበዋለች።
እንደ አውሮፓውያን አቆጣጠር በሚመጣው 2025 ዓመተ ምህረት ጥር ወር ላይ ወይ ዶናልድ ትራምፕ ወይም ካማላ ሃሪስ የአሜሪካ ፕሬዚደንት ይሆናሉ። የጂኦ ስትራቴጂያዊ ጥቅሞቿ ወሳኝ ድምጽ የዓለም ቁንጮ የሆነውን ሰራዊቷን የሚያዙ የጦር ኃይሎቿ ጠቅላይ አዛዥም ይሆናሉ። የሪፐብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ፣
በእኔ ጊዜ ጦርነት የለም። በአይሲስ ላይ ካካሄድኩት ሌላ ጦርነትም አላካሄድኩም። እሱንም አሸንፊዋለሁ። እሱም ቢሆን ደግሞ ከእኔ በፊት የተጀመረ ጦርነት ነው። በእኛ ጊዜ ጦርነት አልነበረም። እኔ አንዴ ስልክ ደውዬ ጦርነት ለማስቆም የምችል ሰው ነኝ።
ጦርነቶችን እንዴት ነው የሚያስቆሙት? ትራምፕ ይህንን ፈጽሞ በዝርዝር አስረድተው አያውቁም። ሩሲያ ዩክሬንን የወረረችው የፍልስጤሙ ታጣቂ ቡድን ሐማስ በእስራኤል ላይ ጥቃት ካደረሰ በኋላ የእስራኤል ኃይሎች ለአንድ ዓመት የዘለቀ ደም አፋሳሽ የበቀል ዘመቻ የከፈቱት በጆ ባይደን ዘመነ መንግስት ነው። ዶናልድ ትራምፕ ስልጣን ላይ በነበሩበት ዘመን የተከፈተ ትልቅ ጦርነት አልነበረም። ዩናይትድ ስቴትስን በአንድም የትጥቅ ግጭት ውስጥ አስገብተዋትም አያውቁም። እናም ደጋፊዎቻቸው በጥንካሬ የተገኘ ሰላም ሲሉ ይገልጹታል። ዲሞክራቶች በበኩላቸው ይህ የአጋጣሚ ጉዳይ ነው በማለት ይከራከራሉ። የትራምፕ አስተዳደር ሲገባደድ የዩናይትድ ስቴትስ ወታደሮች አፍጋኒስታን፣ ሶሪያ፣ ኢራቅና የመን ውስጥ እየተዋጉ ነበር እኮ በማለትም ይሟገታሉ። ዶናልድ ትራምፕ የውጭ ፖሊሲን በሚመለከት ምን እንደሚያደርጉ ለመተንበይ የሚያስቸግሩ መሆናቸውም የሚነሳ ጉዳይ ነው። የታሪክ ምሁራን በውጭ ፖሊሲ አውቆ ወፈፌ መስሎ የመታየት ስልት ሲሉ ይገልጹታል። ቶማስ ሽዋርት የቫንደርቢልት ዩኒቨርሲቲ ተንታኝ ናቸው። እንዲህ ሲሉ ያስረዳሉ።
በውጭ ፖሊሲ ጉዳይ ራስም እንደምታደርግ ለመተንበይ የምታስቸግር ወፈፌ ታስመስልና በኋላ በከባዱ ትበቀላለህ። ያ ጥንካሬን የሚያሳይ ትልቅ ነገር ነበር። እናም በዚህ መልኩ ምን እንደምታደርግ ለመተንበይ አስቸጋሪ መሆን አዋቂነት ሊሆን ይችላል።
ተቾቻቸው በበኩላቸው ትራምፕ ምን እርምጃ እንደሚወስዱ የማይታወቁ መሆናቸው ለራሳቸው ጥቅም የቆሙ ከመሆናቸው ጋር ተዳምሮ የኒውክሊየር የጦር መሳሪያዎች ትጥቅ ባለበት በዚህ የዓለም አቀፍ ሁኔታ አደገኛ እንደሆነ ይናገራሉ። የግጭቶች አያያዝንም እንደሚያወሳስብ ነው የሚገልጹት። ሎራ ብሉምንፌልድ በጆንስ ሆፕኪንስ ዩኒቨርሲቲ የከፍተኛ የዓለም አቀፍ ጉዳዮች ጥናቶች ክፍል አባል ናቸው። እንዲህ ሲሉ ያስረዳሉ።
ግጭቶችን ማርገብና ዲፕሎማሲ ቅደም ተከተል ያለው ስልትና ዘይቤ ይፈልጋል። ያ ቅደም ተከተል ደግሞ ለመገመት የሚቻል ሊሆን ይገባል። ስለዚህ ባላንጣህ ቀጥሎ ምን እንደሚያደርግ ካወቅ ያችን መስመሯን ሳታልፍ እስከ መጨረሻው ጥግ ድረስ ልትገፋ ትችላለህ።
በዲፕሎማሲ ረገድ ካማላ ሃሪስ የተለመደውን የአሰራር ዘይቤ የሚከተሉ ተደርገው ይታያሉ። እሳቸውም እንደ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ የዓለም መሪነት ቦታዋን ይዛ እንድትዘልቅ ከሌሎች ሀገሮችና ተቋማት ጋር አብሮ በመስራትና አጋርነቶችን በመገንባት ያምናሉ።
እንደ ምክትል ፕሬዝዳንት በደህንነታችን ላይ የተሰነዘሩ ስጋቶችን ተጋፍጫለሁ። ከውጭ መሪዎች ጋር ተደራድሬያለሁ። አጋርነቶቻችንን አጠናክሬያለሁ። በውጭ ሀገር ካሉን ጀግኖች ወታደሮቻችን ጋርም ተወያይቻለሁ። የጦር ኃይሎች ጠቅላይ አዛዥ ሲሆን አሜሪካ ሁልጊዜም በአለም ላይ ወደር የሌለው ጠንካራና በውጊያም የሚገጥማትን የሚያወድም ኃይል እንደሚኖራት አረጋግጣለሁ።
ቢሆንም ሃሪስም እንደ ትራምፕ አሜሪካ ለየትኞቹ ግጭቶች ወታደራዊ ምላሽ መስጠት እንዳለባት በይበልጥ እየለዩ የሚመርጡ ሳይሆኑ አይቀሩም። ኤለን ሊፕሰን የጆርጅ ሜሰን ዩኒቨርሲቲ የደህንነት ጥናቶች ማዕከል ዳይሬክተር ናቸው።
ትራምፕና ሃሪስ በዓለም አቀፍ ስርዓት ውስጥ ያለው ኃይል በተለያዩ ወገኖች እጅ እየተከፋፈለ መሆኑ አይጠፋቸውም። ሌሎች ሀገራቶችም ድምጽ እንዳላቸው፣ ሩሲያና ቻይና ዓለም አቀፉ ስርዓት እንዴት መስራት እንዳለበት የራሳቸው አመለካከት እንዳላቸው አውቃሉ።
ካማላ ሃሪስ ከትራምፕ የሚለዩት ዩናይትድ ስቴትስ ባላት የአሰባሳቢነት አቅም የሚተማመኑ እንደመሆናቸው ከትራምፕ ይበልጥ ሀገሮች አብረው ችግሮችን እንዲፈቱ ማድረግን የሚመርጡ መሆናቸው ላይ እንደሆነ ሎራ ላፕሰን ጨምረው አስረድተዋል። ካማላ ሃሪስ አትላንቲክ ተሻጋሪው ህብረት ለዩክሬን ድጋፉን መስጠቱን እንዲቀጥል ፕሬዚደንት ባይደን የሚያደርጉትን ግፊት ሳይቀጥሉበት እንደማይቀሩ ተመልክቷል። ጋዛን በሚመለከት ደግሞ የሰብአዊ ጉዳዮችን የሚመለከቱ ህግጋት መከበር እንዳለባቸው አጽንኦት ሰጥተው ሲናገሩ ተደምጠዋል።
ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ መካከለኛው ምስራቅ ውስጥ ማድረግ ያለብህን አድርግ እያሏቸው ነው። ካማላ ሃሪስ ደግሞ ራሳችሁን ከጥቃት የመከላከል መብት አላችሁ፣ ያንን ስታደርጉ ፍልስጤማውያን ላይ የሚደርሰውን ሰብአዊ ቀውስም ታሳቢ ማድረግ አለባችሁ እያሉ ነው። ከእነዚህ ከሁለቱ መካከል የተለየ ውጤት የሚያመጣ አለ? ለነገሩስ ዩናይትድ ስቴትስን የሚሰማት አለ?
አሜሪካውያን ድምጻቸውን ለመስጠት እየተዘጋጁ ባሉበት በዚህ ወቅት ዶናልድ ትራምፕም ተመረጡ ካማላ ሃሪስ ከወዲሁ ለመመለስ የሚያስቸግር ጥያቄ ነው።
በድጋሚ ለመመረጥ የሚወዳደሩትን የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን በርካታ የቀድሞ ከፍተኛ ረዳቶቻቸው ፋሽስት ሲሉ የጠሯቸው ሲሆን ለስራው ብቁ አይደሉም ሲሉ ይገልጿቸዋል። እጩ ምክትል ፕሬዚዳንታዊ ተፎካካሪና የትራምፕ አጋር የሆኑት ጄዲ ቫንስ ትላንት እሁድ የቀድሞ ረዳቶቻቸውን ክስ አጣጥለዋል። የዲሞክራቱ ፕሬዚዳንታዊ ምርጫ ዘመቻ ብርቱ ፉክክር በሚደረግባቸው ግዛቶች ውስጥ በውዝግቡ ዙሪያ የተነገሩ ማስታወቂያዎችን እያሰራጨ ነው። የአሜሪካ ድምጽ ቬሮኒካ ባልደራስ ኢግሊሲያስ ተከታዩን አዘጋጅታለች። ደረጀ ደስታ ያቀርበዋል።
ጆን ኬሊ እንደ አውሮፓ አቆጣጠር ከ2017 እስከ 2019 ለቀድሞ ፕሬዚደንት ዶናልድ ትራምፕ የዋይት ሀውስ ጽህፈት ቤት ኃላፊ ወይም ቺፍ ኦፍ ስታፍ ሆነው አገልግለዋል። ጡረተኛው ባለ አራት ኮከብ የባህር ኃይል ጄኔራል በቅርቡ ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ትራምፕ ፋሺስት ናቸው በሚል ለቀረበላቸው ጥያቄ ሲመልሱ እንዲህ ብለዋል።
እርሳቸው በእርግጠኝነት አምባገነን ናቸው። አምባገነን የሆኑትን ሰዎች ያደንቃሉ። ይህን ተናግረውታል። ስለዚህ እሳቸው በእርግጠኝነት በፋሽስት አጠቃላይ ትርጓሜ ውስጥ ይካተታሉ።
ትራምፕ የራሳቸው በሆነው እውነት የማህበራዊ ሚዲያ መድረክ ላይ ለተከሰሱባቸው ውንጀላዎች ምላሽ ከሰጡባቸው መካከል ጆን ኬሊ ምግባር የሌለው ተራ ሰውና መጥፎ ጄኔራል ነው፣ ዋይት ሀውስ ውስጥ የእሱን ምክር እንደማልፈልግ ነግሬው ይልቅ ዝም ብለህ ቀጥል ብየዋለሁ ሲሉ ጽፈዋል። የሪፐብሊካን ምክትል ፕሬዚደንታዊ እጩ ጄዲ ቫንስ ኬሊና የቀድሞው ጠቅላይ ኤታማዦር ሹም ማርክ ሚሌ ትራምፕ ፋሺስት ናቸው ሲሉ በሰጡት አስተያየት ላይ ትላንት እሁድ ምላሽ ሰጥተዋል።
ከእሳቸው ጋር በቅርበት የሰሩ ሰዎች አብዛኞቹ ይህንን የሪፐብሊካንን ፕሬዚዳንታዊ እጩዎችን ይደግፋሉ። ሁለቱም ማርክ ሚሌ እና ጆን ኬሊ የተበሳጩ የቀድሞ ሰራተኞች ይመስለኛል።
የቀድሞ የትረምፕ ረዳቶች ግን የጆን ኬሊን አስተያየት በመደገፍ ባለፈው አርብ የሪፐብሊካኑ ፕሬዚደንታዊ እጩ ለስራው አይመጥኑም ሲሉ በማስጠንቀቅ ግልጽ ደብዳቤ አውጥተዋል። ሪፐብሊካኑ ሴናተር ሌንዚ ግራሃም በፍጹም አይስማሙም። በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ በሰጡት ቃለ ምልልስ አጠንክረው ተቃውመዋል።
በቅርብ አጠገባቸው ነበር። ፋሽስት አይመስሉኝም። ጠንካራ ፕሬዚዳንት በሚያስፈልገኝ ጊዜ እሳቸው በጣም ጠንካራ ፕሬዚዳንት ነበሩ ብዬ አስባለሁ። ይህችን አገር ወደ ትክክለኛው መስመር ለመመለስ ጠንካራ ፕሬዚዳንት ይሆናሉ ብዬ አስባለሁ።
ምክትል ፕሬዝደንት ካማላ ሃሪስ የዲሞክራቱ ፕሬዝደንታዊ የምርጫ ዘመቻ ብርቱ ፉክክር በሚታይባቸው ግዛቶች ባሉ መራጮች ላይ በማነጣጠር የጆን ኬሊ አስተያየቶችን በድምፅ በማስተዋወቅ ላይ ይገኛል። ሃሪስ ራሳቸው ተመሳሳይ ስጋቶቻቸውን ከመግለጽ አልተቆጠቡም።
ዶናልድ ትራምፕ ከጊዜ ወደ ጊዜ እየተረበሹና ያልተረጋጉ መሆናቸው እየጨመረ ነው። ከእንግዲህ እዚያ ቦታ ለሁለተኛው ያስተዳደር ዘመናቸው እንግዳና አደገኛ ከሆነ ባህሪያቸው የሚታደጉ እንደ ጃን ኬሊ ያሉ ሰዎች የሉም።
የሃሪስን የዋይት ሃውስ እጩነት የሚደግፉት ገለልተኛው ሴኔተር በርኒ ሳንደርስ ትላንት እሁድ በኤንቢሲው ሚት ዘ ፕሬስ ላይ ትራምፕ ፋሺስት ናቸው ብለው ያምኑ እንደሆነ ተጠይቀው ነበር።
እነዚህን ቃላት መጠቀም አልወድም። ነገር ግን እሳቸው በግልጽ ወደ አምባገነንነት የመለወጥና የአሜሪካን ዲሞክራሲ መናድ ጠንካራ ዝንባሌ ያላቸው።
ውዝግቡ ሁለቱም ፕሬዝደንታዊ እጩዎች የምርጫ ዘመቻቸውን ለማጠናቀቅ በሚዘጋጁበት ወቅት የመጣ ነው። ትራምፕ ትላንት እሁድ በኒውዮርክ ማዲሰን ስኩዌር ጋርደን ካደረጉት የምርጫ ዘመቻ በኋላ በሳምንቱ መጨረሻ ግድም ብርቱ ፉክክር በሚካሄድባቸው ግዛቶች ውስጥ የምርጫ ዘመቻቸውን ያካሂዳሉ። ሃሪስ በሚቀጥሉት ቀናት የሚሰጡትን ድምፅ በየጊዜው የሚለዋውጡ ግዛቶችን በሙሉ ለማዳረስ እቅድ ተይዞላቸዋል። ነገ ማክሰኞ የመዝጊያ ክርክር በመባል የሚታወቀውን ንግግራቸውን በዋሽንግተን ዲሲ በሚገኘው ብሔራዊ ሞል አቅራቢያ ለመራጮች ያቀርባሉ።
የምርጫ ዘገባችን እንደቀጠለ ነው። ወደ ተከታዩ እናልፋለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም ከተካሄደው ምርጫ ወዲህ ቁጥራቸው 3.5 ሚሊዮን የሚደርስ በመራጭነት ዕድሜ የሚገኙ ሰዎች የዩናይትድ ስቴትስ ዜጋ ለመሆን በቅተዋል ሲል የስደተኞች መብት የሚሟገተው ብሔራዊ ፓርትነርሺፕ ፎር ኒው አሜሪካንስ በመባል የሚታወቀው ተቋም አመልክቷል። እንደ አንዳንድ ተንታኞችም እይታ ይህ ቁጥር እያደገ የመጣ ቡድን የምርጫውን ውጤት በመወሰኑ ረገድ ትልቅ ሚና ሊጫወት ይችላል። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮስ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሲልቪና ጉዴስ አዲስ አሜሪካዊ ጥናት ዜግነት የተቀበለችበት ስነ ስርዓትም የተካሄደው የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ጆርጅ ዋሽንግተን መኖሪያ በነበረው ማውንት ቨርነን ቅጥር ግቢ ውስጥ ነው።
እዚህ አገር የኖርኩት ለበርካታ ዓመታት ነው። ታዲያ ለምን የአሜሪካ ዜግነት አይኖረኝም? እናም አሁን ያ ሁኔታ በመጨረሻ እውን ሆኗል።
ጉዴስ ከፖርቹጋል ነው የመጣችው። ከ20 ዓመታት በላይ ዩናይትድ ስቴትስ ውስጥ የኖረችው ጉዴስ በያዝነው የጥቅምት ወር መገባደጃ በሚካሄደው ምርጫም ለመጀመሪያ ጊዜ ድምጿን ትሰጣለች።
የፖለቲካ ጉዳዮችን በሬዲዮና በቴሌቪዥን ሲተላለፉ እከታተላለሁ። ክርክሮቹንም እንዲሁ በስፓኝ ቋንቋ በሚያሰራጨው ዩኒቪዥን የተላለፈውን የመጨረሻውን የቴሌቪዥን ፕሮግራም ተከታትያለሁ። ያ ለእኔ በጣም አስፈላጊ ጉዳይ ነው፣ ምክንያቱም ስለተለያዩ ጉዳዮች ያላቸው ሐሳብ ምን እንደሆነ እንድረዳ ስለሚያስችለን ነው።
እንደ ጉዳዩ አዋቂዎችም ትንታኔ ድምጻቸውን ለመስጠት አዲስ ብቁ የሆኑት መራጮች በመጪው ሳምንት በሚካሄደው ፕሬዝዳንታዊ ምርጫ በተለይም ተለዋዋጭ ድምጽ በመስጠት የሚታወቁት ቁልፍ ግዛቶች ውስጥ ወሳኝ ሚና ሊጫወቱ ይችላሉ። ራክ ዘ ናቹራላይዝድ ቮት የተባለው ፕሮጀክት እንዳመለከተውም ቁጥራቸው ከ600,000 በላይ የሚደርሱ አዲስ ዜግነት የተቀበሉ መራጮች በጆርጂያ ክፍለ ግዛት ውስጥ ይገኛሉ። በሚሽጋን ያሉቱ 400,000፣ በአሪዞና ደግሞ 465,000 ይሆናሉ። በደቡባዊ ካሊፎርኒያ ዩኒቨርሲቲ ፕሮጀክቱን በተባባሪነት የሚመሩት ማኑኤል ፓስተር እንዲህ ያስረዳሉ።
እንደ አሪዞና ባሉ ግዛቶች ውስጥ በንጽጽር የቅርብ ጊዜ ተደርጎ በሚታየው ባለፉት 8 እና 9 ዓመታት ጊዜ ውስጥ የአሜሪካ ዜግነት የተቀበሉ ሰዎች ከመራጩ ሕዝብ 2% ይዛሉ። እንደምታስታውሱት አሪዞና እንደ አውሮፓውያኑ የዘመን አቆጣጠር በ2020 በተካሄደው ምርጫ በጣም ተቀራራቢ ውጤት የታየበት ግዛት ነው።
ናሽናል ፓርትነርሺፕ ፎር ኒው አሜሪካንስ በተባለው ተቋም ስሌት መሰረትም ከ2020 ምርጫ ወዲህ ዜግነት የተቀበሉና ድምፃቸውን ለመስጠት ብቁ የሆኑ ዜጎች ቁጥር በአገር አቀፍ ደረጃ 3.5 ሚሊዮን እንደሚደርስ ይገመታል። የኢሚግሬሽን ጉዳዮች መድረኩን በሚቆጣጠርበት ወቅትም በሌሎች ሀገራት የተወለዱና የአሜሪካ ዜግነት የተቀበሉ መራጮች በፖለቲካው ጉዳዮች በንቃት እንደሚሳተፉ ፓስተር ያስረዳሉ።
That's when the newly naturalized begin to step up and
በዚያን ጊዜም አዲስ የአሜሪካ ዜግነት የተቀበሉ ሰዎች እጅግ በተነቃቃ ስሜት መሳተፍ ይጀምራሉ። የነቃ ተሳትፎ የሚያደርጉበት ምክንያት በግላቸው ትኩረት የሚያደርጉባቸው ፍላጎት ስላሏቸው ነው።
ንታማ ባህቲ ከኮንጎ ዲሞክራቲክ ሪፐብሊክ ነው የመጣው።
I arrived in the US
አሜሪካ የደረስኩት እንደ አውሮፓውያኑ የዘመን አቆጣጠር መስከረም 6 2001 ነበረ። ሰዓቱንም ልክ እስካሁን አልዘነጋሁትም። ከቀኑ 9 ሰዓት ላይ ነበረ። ስፍራው ቺካጎ ነው።
እንደ አውሮፓውያኑ የዘመን አቆጣጠር በ2017 ዩናይትድ ስቴትስ ዜግነት ተቀበለ። ከሶስት ዓመታት በኋላም በ2020 ለመጀመሪያ ጊዜ ድምጽ የመስጠት እድል አገኘ።
When I finished my interview for citizenship, the staff at the USCIS
ዜግነት ለመቀበል የሚያስችለውን ቃለ ምልልስን ሲጨርስ ድምጽ ለመስጠት የመመዝገብ እድሉ ተሰጠኝ። በዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት መስሪያ ቤት ውስጥ የሚሰሩ ሰራተኞችም ካሁን ጀምሮ መምረጥ እንደምችል ሲያስረዱኝ እውነት አልኳቸው። እናም ወዲያውኑ ተመዘገብኩ።
ባለሙያዎች እንደሚሉትም ሌላ ሀገር ተወልደው የዩናይትድ ስቴትስ ዜግነት የተቀበሉ ሰዎች የዜግነት ሚናቸውን ላቅ ባለ ኃላፊነት ነው የሚያከናውኑት። አዲሶቹ አሜሪካውያን አንድ ጊዜ ለአንዱ፣ ሌላ ጊዜ ደግሞ ለሌላው ፓርቲ እጩ ፕሬዝዳንት ድምጻቸውን በመስጠት የሚታወቁ መራጮች በሚበዙባቸው ግዛቶች ውስጥ በሚካሄዱት ምርጫዎች በተለይ ወሳኝ ሊሆኑ ይችላሉ ተብሎ ይታመናል።
አሁን የስፖርት ሰዓታችን ላይ ደርሰናል። ሳምንታዊውን የስፖርት መሰናዶ አዘጋጅቶ የሚያቀርብልን ሀብታሙ ስዩም ነው።
ኢትዮጵያዊ አትሌት ዮሚፍ ቀጀልቻ የዓለም ግማሽ ማራቶን ክብረ ወሰንን ሰበረ። ስፔን ውስጥ በተደረገው የቫለንሺያ ግማሽ ማራቶን ላይ ድሉን ያስመዘገበው ዮሚፍ ውድድሩን ያጠናቀቀው በ57 ደቂቃ ከ30 ሰከንዶች ነው። ይህ ውጤት በ2021 የአውሮፓውያኑ ዘመን በዩጋንዳዊው አትሌት ጄኮብ ኪሌሞ ፖርቹጋል ሊዝበን ላይ ከተመዘገበው የቀደመ ክብረ ወሰን በአንድ ሰከንድ የፈጠነ ነው። በ10,000 ሜትር የዓለም ቻምፒዮና ላይ የብር ሜዳሊያ አሸናፊ የሆነው ዮሚፍ ቀጀልቻ በ2019 የአውሮፓውያኑ ዘመን ቦስተን ላይ የማይል ርቀት ክብረ ወሰንን መቀዳጀቱ ይታወቃል። ዮሚፍ ያስመዘገበው ውጤት የርቀቱ ክብረ ወሰን ተደርጎ በይፋ የሚታወጀው ዓለም አቀፉ የአትሌቲክስ ተቋም ባዘጋጀው የማጽደቂያ ሂደቶች ካለፈ በኋላ ነው። የዓለም ግማሽ ማራቶን ክብረ ወሰን እንደዚህ ባለ ጠባብ ሰዓት ሲሻሻል በተከታታይ ለሁለተኛ ጊዜ ነው። ቀደም ባለው ጊዜ ጄኮብ ኪፕሌሞ የክብረ ወሰኑ ባለቤት መሆን የቻለው የኬንያዊው ኪቢዮት ካንዲ ክብረ ወሰንን በአንዲት ሰከንድ በማሻሻል ነበረ። እሁድ በተካሄደው ሌላ ውድድር ላይ በሴቶች የግማሽ ማራቶን አዲስ የዓለም ክብረ ወሰን ሊመዘገብ ይችላል ተብሎ የተጠበቀ ቢሆንም ውድድሩን በድል ያጠናቀቀችው ኬንያዊቷ አግነስ ንጌቲች በዕለተ ሰንበት ግደይ ከተያዘው ክብረ ወሰን በ11 ሰከንዶች ዘግይታ ገብታለች። የዛሬ 3 ዓመት በተካሄደው የቫለንሺያ ግማሽ ማራቶን ላይ በማሸነፍ የርቀቱን ክብረ ወሰን በእጇ ያስገባችው ለተሰንበት ውድድሩን ያጠናቀቀችው 1 ሰዓት ከ2 ደቂቃ ከ52 ሰከንድ በሆነ ውጤት ነበረ። ንጌቶች የገባችበት የአሁኑ ሰዓት በርቀቱ ሁለተኛው የዓለም ፈጣን ሰዓት መሆኑን የዓለም አትሌቲክስ ተቋም አስታውቀዋል። ዘገባው የአሶሺየትድ ፕሬስ ነው። ከእንግሊዝ ገናና የእግር ኳስ ክለቦች መካከል አንዱ የሆነው ማንቸስተር ዩናይትድ አሰልጣኙ እንዳሰናበተ ተሰምተዋል። በሳምንቱ መጨረሻ ላይ በሀገሪቱ ሊግ 14ኛ ደረጃ ላይ የተገኘው በውድድሩ ዘመን ከድል የራቀው ማንቸስተር ዩናይትድ በሆላንዳዊው አሰልጣኝ ኤሪክ ቴንሃግ የሥራ ዘመን ምንም አይነት የእድገት ምልክት አለማሳየቱ አሰልጣኙን ለመባረር እንደዳረጋቸው ሮይተርስ ጠቁመዋል። ቡድኑን ለሁለት ዓመት ከግማሽ ያገለገሉት ቴንሃግ የሥራ ዘመናቸው እንዲያበቃ ቡድኑ ሙሉ በሙሉ ድምፅ ከወሰነ በኋላ የቡድኑ ምክትል አሰልጣኝና የቀድሞው አጥቂ ሩድ ቫን ስቴልሮይ አዲስ አሰልጣኝ እስኪሾም ድረስ በጊዜያዊነት ቡድኑ እንደሚረከቡ የኦልትራፎርዱ ክለብ ያወጣው መግለጫ ያመለክታል። ቫን ስቴልሮይ ቴንሃግን በቋሚነት እንዲተኩ ለእጩነት ከቀረቡ አሰልጣኞች መካከል የቀዳሚነት ደረጃን ይዛሉ። ከእጩዎቹ መካከል የቀድሞው የባርሴሎና አሰልጣኝ ቦስ ዣቪ፣ የስፖርቲንግ አሰልጣኙ ሮቢን አሙሪም፣ የብሬንፎርዱ ቶማስ ፍራንክ፣ የቀድሞ የቼልሲ አሰልጣኝ ግራሃም ፖተር ይገኙበታል። በአውሮፓውያኑ ሚያዝያ 2022 ለኃላፊነት የበቁት ቴንሃግ የ2023 የሊጉን ዋንጫ እንዲሁም የኤፍኤ ዋንጫን በ2024 አንስተዋል። ባለፈው የውድድር ዘመን ዩናይትድ በታሪኩ ዝቅ ያለበት የፕሪምየር ሊግ 8ኛ ደረጃን ካገኝና በምድብ ጨዋታዎች ከቻምፒዮን ሊግ ውድድር በጊዜ ከተሰናበተ በኋላ የ54 ዓመቱ አሰልጣኝ ከቡድኑ ጋር የመቆየታቸው ነገር አጠያቂ ሆኖ ቆይተዋል። ዘገባው የሮይተርስ ነው። በስተመጨረሻም የሩሲያን ወረራ ተከትሎ ዩክሬን ጦርነት ውስጥ ከገባችበት የአውሮፓውያኑ 2022 ጀምሮ የስፖርታዊ እንቅስቃሴዎች ላይ ገደብ መጣሉ ይታወሳል። በሀገሪቱ ውስጥ የሚደረግ እግር ኳስ ላይም የሚታደመው ሰው ቁጥር የሚወሰነው ውድድሩ ከሚካሄድበት ስታዲየም አቅራቢያ በሚገኘው ከፈንጂ መጠለያ ጣቢያ ግዝፈት ነበረ። አሁን ግን በሀገሪቱ የተጣሉ ገደቦች መላላታቸውን ተከትሎ ከጦርነቱ መቀስቀስ በኋላ ለመጀመሪያ ጊዜ ደጋፊዎች በተገኙበት የሀገሪቱ ፕሪምየር ሊግ ሙሉ የውድድር ዘመን በመካሄድ ላይ መሆኑን አሶሺየትድ ፕሬስ ዘግበዋል። አድማጮቻችን፣ በምሽቱ ያዝናቸው አጫጭር የስፖርት ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራሞቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በኤክስ ሃሽታግ ቪኦኤ አምሃሪክ ብላችሁ ልታደርሱን ትችላላችሁ። ነገ በሌሎች ዘገባዎችና መሰናዶዎች ዳግም እስከምንገናኝ መልካም ምሽት፣ በደህና እደሩ።